ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ መሰናዶቻችን መካከል
አዲስ ኢንተርኔት የሚባለው ከያያዥ የሆኑ ቁሳቁሶች፣ መተግበሪያዎች፣ የመሳሰሉት ነገሮች ጥቅም ላይ ይውለዋል ማለት ነው እንጂ ቢሮ ከነበረው ህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም።
የሰማችኋት ኢንተርናሽናል ሚዲያ ሰፖርት ወይንም ዓለም አቀፍ የመገናኛ ብዙሃን ደጋፊ ተቋም የተሰኘው ድርጅት ባልደረባና ቀደም ባለ የጋዜጠኝነት ሚናው የምናውቃቸው ሳቤት ካሙ ወይንም
ከማንኛውም ጫና ነጻ ሆና ባለባበሷ ራሷን እንድትገልጽና ማስተላለፍ የፈለገችውን መልዕክት በነጻነት እንድታስተላልፍ ነው የሮርኮዝ።
ቀደም ብሎ በተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የሰማናት ሚዲያ ታምሩ ነው። እቅና ያገኙ ከመጡ ወጣት የአልባሳት ንድፍ ባለሙያዎች መካከል አንዷም ናት። ከሰዋ ጋር የተገናኙ ጥያቄዎችን ቆየት ብለን እናቀርብላታለን። እኔና ሌሎች መሰናዶዎች የተካተቱበትን ይህንን መርሃ ግብር ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
አርማጮች በድጋሚ እንደምናምሽታችኋል። የኢትዮጵያ ኢንቨስትመንት ኮሚሽን ኢትዮጵያ ከቀረጥ ነጻ በሆነው በአጓ ገበያ ተጠቃሚነቷን እንድትቀጥል ጠየቀ። የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር ለልሴንም በኢትዮጵያ ከአሜሪካን ኤምባሲ የንግድ ተወካይ ጋር በዛሬው ዕለት ውይይት ማድረጋቸውን ኮሚሽኑ በፌስቡክ ገጹ ላይ አስታውቋል። ኮሚሽነር ለልሴንም ከአሜሪካ ኤምባሲ ከፍተኛ የንግድ ባለሙያ ያሱኢ ፓኦ አጓ በኢትዮጵያ ኢንቨስትመንት ሴክተር ላይ ያለውን ከፍተኛ ጥቅምና እንዲሁም በኢንቨስትመንት ሴክተር ውስጥ ተሰማርተው የሚገኙ የሥራ ኃይል በቀጥታም ሆነ በተዘዋዋሪ ካጓ ተጠቃሚ እንደሆነ ለባለሙያዋ አስረድቷል። በተጨማሪም ኮሚሽነሯ ኤምባሲው ኢትዮጵያ ካጓ ተጠቃሚነቷን እንድትቀጥል እገዛ እንዲያደርግ ጠይቋል ሲል የኮሚሽን መስሪያ ቤቱ ፌስቡክ አስፍሯል። ከሰሞኑ የካሊፎርኒያ 37ኛ ኮንግረሽናል ዲስትሪክት ተወካይና የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ የዓለምና የሰብአዊ መብቶች ንዑስ ኮሚቴ ሰብሳቢ የሆኑት ካረን ባስ ኢትዮጵያ ከባይደን አስተዳደር በሚመጣ ማዕቀብ ስጋት ላይ መሆኗን እንዲሁም በሀገሪቱ እየተካሄደ ያለው ጦርነት ከቀጠለም በአጓ ተሳታፊነት ልትወጣ እንደምትችል በመግለጽ ሐሳብ ውስጥ እንደከተታቸው አስታውቀው ነበር። የሱዳን ከፍተኛ የጦር ጀነራል አብዱል ፈታህ አልቡርሃን ፕላንት ማክሰኞለት ወታደሩ የሽግግር መንግስቱን ያባረረው ይፈጠር ይችል የነበረውን የእርስ በርስ ጦርነት ለማስቀረት ነው ሲሉ ተናገሩ። መላው ሀገሪቱ በፖለቲካ ጸበኞች ምክንያት ሞጫ በሌለው አጣብቂኝ ውስጥ ነበር ሲሉ በካርቱም የቴሌቪዥን ጣቢያ ቀርበው ተናግረዋል። ጀነራል ቡርሃን አክለውም ያለፉት 2 ዓመታት የፖለቲካ ኃይሎች ተሳታፊዎችና የሽግግሩ ጊዜ ችግር እንዳለበት ያመለከቱና ጸብ ያጫሩ ናቸው ብለዋል። ሰኞለት የታገቱት ጠቅላይ ሚኒስትር አብደላ ሐምዶክና ባለቤታቸው ፍላንት ማክሰኞ ወደ ግል መኖሪያ ቤታቸው መመለሳቸውና በጥብቅ ጥበቃ ውስጥ እንደሚገኙም ከቢሮአቸው የወጣ መግለጫ አመላክቷል። ቡርሃን ሚኒስትሮችና ፖለቲከኞችን አስረናል፣ ነገር ግን ሁሉንም አይደለም ያሉ ሲሆን አንዳንዶቹም በሀገሪቱ ወታደራዊ ኃይል ውስጥ ብጥብጥ ለማስነሳት በመሞከራቸው ለፍርድ ይቀርባሉ ብለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፍላንት ማክሰኞ ለት በጉዳዩ ላይ ዝግ ስብሰባ ያካሄደ ሲሆን ዩናይትድ ስቴትስ፣ ብሪታንያ፣ ኤስቶኒያ፣ ፈረንሳይ፣ አየርላንድ እና ኖርዌይ ይሄ ስብሰባ እንዲደረግ መጠየቃቸውም ታውቋል። በስብሰባው ላይ የተባበሩት መንግስታት ድርጅት በሱዳን ልዩ ተወካይ ቮልከር ፐርቲስ ገለጻ አድርገዋል። አብዛኞቹ የምክር ቤት አባላትም መፈንቅለ መንግስቱን ያወገዙ ሲሆን ሰላማዊ ሰልፈኞቹ ላይ የሚደርስ ጥቃትም እንዲቆም ጭምር ጠይቀዋል። ዩናይትድ ስቴትስ ለሶማሊያ ብሔራዊ ወታደራዊ ሰራዊት የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። ሀገሪቱ እዚህ ውሳኔ ላይ የደረሰችውም ለሶማሊያ ብሔራዊ ሰራዊት ዳናብ ብርጌድ አልሸባብን እንዲዋጋ ያደረገችው የስልጠናና የድጋፍ ትብብር ከታሰበለት ዓላማ ውጪ እየዋለ በመሆኑ እንደሆነ በሞቃዲሾ የሚገኘው የዩናይትድ ስቴትስ ኤምባሲ ለአሜሪካ ድምጽ የሶማሊኛው ክፍል አስታውቋል። ባለስልጣኑ እንደገለጹት ከሆነ በሶማሊኛ ዳናብ ወይም መብረቅ በመባል የሚታወቀው የሰራዊቱ አካል በማዕከላዊ ሶማሊያ ከጋልመደል ክልል ኃይሎች ሚሊሻ አሁኑ ሱና ዋልጃማ ጋር በመዋጋቱ ሲሆን ይሄ ቡድንም የአልሸባብ ያላትን ስልታዊ ወዳጅነት ለማስፋትም $102 ሚሊዮን የገንዘብ ድጋፍ እንደሚያደርጉ አስታውቀዋል። ትብብራችን ነጻና ግልጽ የሆነ የኢንዶ ፓስፊክ ግንኙነት እንዲኖር መሰረታዊ ነው። ይህም ለ10 ዓመታት የጸጥታና የብልጽግና መሰረት እንድንጥል አግዞናል ሲሉም ፕሬዝዳንት ጆ ባይደን ተናግረዋል። የዘንድሮው የኢንዶ ፓስፊክ ስብሰባ በብሩኒ የተመራ ሲሆን የካምቦዲያ፣ ኢንዶኔዥያ፣ ላኦስ፣ ማሌዥያ፣ ፊሊፒንስ፣ ሲንጋፖር፣ ታይላንድ እና ቪየትናም መሪዎች የተካፈሉበት ሲሆን የቡድኑ 10ኛ አባል ሀገር የሆነችው ማይናማር ወታደራዊ መንግስቱ ሰላማዊ ሽግግር እስካላደረገ ድረስ በስብሰባው ላይ እንዳትሳተፍ በመታገዷ በዘንድሮው ስብሰባ ላይ አልተካፈለችም። አድማጮች፣ ለእሮብ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ወደ ሀብታሙ ስዩም እመልሳችኋለሁ።
እድንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀደመው መሰናዶ እንሻገር። ያለምን መልክ ከቀየሩ ግኝቶች መካከል አንዱ ኢንተርኔት ነው። ኢንተርኔት ማህበረሰባዊ እንቅስቃሴዎችን የዲሞክራሲ ባህልን ከማስፋፋትም ሆነ በአንዳንድ ሁኔታዎች ደግሞ ከማሰናከል ጋር የተያያዘ ሚናው ይነሳል። ይህንን በሰፊው የምታስረዳን እንግዳ በቅድመ ይዘናል። ኤልሳቤጥ ሳሙኤል ትባላለች። የአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ እጩና የኢንተርናሽናል ሚዲያ ሰፖርት የተሰኘው ተቋምን ባልደረባ ናት። በቅርብ ያቀረበችው ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ የማስተማሪያ ሰነድን ተመርኩዘን ተወያይተናል። የዲጂታሉ ዘመን ከፈጠራቸው መልካም ነገሮች እንጀምራለን።
እንግዲህ የኢንተርኔት ወይም በይነመረብ የምንለውን በአማርኛ ከዲሞክራሲ ጋር ለማገናኘት እስከሆነ ድረስ እየመከርን ያለ ነው። በሁለት መልኩ ብናየው ደስ ይለኛል ሀብታሙ። የመጀመሪያው ምንድን ነው? የኢንተርኔት መምጣት በፖለቲካና በማህበራዊ ዘርፍ ሰዎች ያላቸው ተሳትፎ እንዲያድግ አድርጓል። ያንን ደግሞ አሳደገው ብለን ያሉበት ምክንያት ምንድን ነው? ሰፊ የመገናኛና እርስ በርስ ሀሳብ የመለዋወጫ መድረክ ሆኖ በማገልገሉ ነው። ልክ እንደነ ስልክ ወይም በሬዲዮ ወይም እንደሌላ የመገናኛ ብዙሃን ዘዴዎች ሁሉ ኢንተርኔትን አንድን ሰው ከአንድ ጋር ለማገናኘት እንደገና የራሱ የሆነው ጠባዩ ደግሞ አንድን ሰው ከብዙ ጋር፣ ብዙዎቹ ሰዎች ደግሞ ከአንድ ሰው ጋር በማገናኘት ሰፊ የሆነ የሀሳብ መንሸራሸሪያ መድረክን ፈጥሯል። ይህ ደግሞ የሰዎችን ተሳትፎ፣ ሀሳብ መስጠትን፣ መቀበልን፣ መቃወምን የመሳሰሉ ነገሮችን ስለሚያመቻች በአንጻሩ ዴሞክራሲ እንዲያድግ ወይም ደግሞ እንዲኮስፍ እንዲያንስ የማድረግ ተጽዕኖ ሊኖረው ይችላል ማለት ነው። በሁለተኛ መልኩ ያው ያሉ እንደሆነ እንደሚታወቀው በተለይ ያላደገ ዴሞክራሲ ወይም በማደግ ላይ ያለው የዴሞክራሲ ስርዓት ባለባቸው አገሮች አካባቢ ዜጎች ገንዘብ ባላቸውና ስልጣን ባላቸው አካላት መንግስትን ጨምሮ ወይም ደግሞ ሌሎች ኃይልና ተቋማትንና ግለሰቦችን ጨምሮ ሳይገደቡ በነጻነት ይህ ጉዳት ይደርስብኛል ሳይሉ ስማቸውን ደብቀው ሊሆን ይችላል፣ ፎቶቸውን ደብቀው ሊሆን ይችላል። እንደምናየው ብዙ ጊዜ በማህበራዊ መገናኛ ዘዴዎች በዛ መልኩ ሀሳባቸውን መግለጽ፣ መቃወም እንዲችሉ ፖለቲካዊ ይዘት ያላቸው ንግግሮችንም ያለ ገደብ ማውጣትና መናገር እንዲችሉ መድረክ ፈጥሯል። ስለዚህ ነጻ የሆነ የመቃወሚያ መድረክ የአብዮት አደባባይ ወይም የመስቀል አደባባይ አይነት፣ ነገር ግን በአካል የማይኬድበት በሀሳብ ብቻ ሰዎች ተሳትፎ የሚያደርጉበት የፖሊስ የኃይል የገንዘብ ጣልቃ ገብነት የሌለበትን የመሳተፍ መብትን አመቻችቷል ማለት ነው።
ኢንተርኔት መሰል ኃይልን ለብዙሀን ከማጎናጸፉ በተቃራኒ በአንዳንድ ሁኔታዎች መሰረታዊ የዲሞክራሲ መርሆች በሚባሉት ላይ የደቀነውን ፈተና ከሰሞኑ በነበረ መድረክ ለተማሪዎች ለታዳሚዎች አስረድተሻል። ለአድማጮች የተወሰኑትን ማሳያዎች ማቅረብ ይቻል ይሆን? በየትኞቹ መሰረታዊ የዲሞክራሲ መርሆች ላይ ነው ስጋትና አደጋ ደቅኗል ማለት የምንችለው?
ሁለቱ መሰረታዊ የዲሞክራሲ ግብአት የምንላቸው ነገሮች አሉ አይደለም? ተሳትፎና ተወካይነት ወይም መወከል መቻል። እኔ በዲሞክራሲ ስርዓት እንዳንድ ዜጋ ተሳታፊ ነኝ ብዬ የምለው የሚወክለው ሰው ሲኖረኝ ነው። ተወካይ ሲኖረኝ ድምፅ መስጠት ስችል በምርጫ ሂደት ሳል ያኔ ነው የዲሞክራሲ ሂደቱ አለ የሚባለው። እንደገና ደግሞ ተሳትፎ አለኝ ስል በቀጥታም ሆነ ቀጥተኛ ባልሆነ መንገድ በዲሞክራሲ ስርዓት ውስጥ የራሴ የሚለውን አባባል እንደ ዜጋ ማንጸባረቅ፣ ማሳየት፣ ያንንም ለማስበት መታገች። እነዚህም ሁለቱን መብቶች የተሳትፎንና የተወካይነት መብቶችን አሳድጓል ኢንተርኔት። እድል ፈጥሮላቸዋል እንዲያድጉ፣ እድል ፈጥሮላቸዋል ወይም ተጽዕኖ ያደርግባቸዋል እንዳልመስሉ። የዛን ያህል ደግሞ ሊደስታችሁ ይችላል። ለምሳሌ ኮካይነት ያለ እንደሆነ ሁሉም ሰው እንደየልቡ ነው በይነመረብ ላይ የሚያወራው ወይም ደግሞ በማህበራዊ ድረገጾች ላይ እንደሚታየው እንጂ ለምሳሌ የአንድን ቡድን ወክሎ የሰራተኛ ማህበርን እንበለው የብሔር ጉዳይን እንበለው ወይ የሴት ጉዳይን እንበለው ወይም ሌሎች ትኩረት የሚያስፈልጋቸው ጉዳይ የሚባሉ ሲል በግል ገብሎ ያንን ማውራት ሲችል ዜጎችን ወክለት አይደለም አይደለም አንተ ወክለንሃል ምን እንድታወራለን ወይም አንቺ ተወክለሻል ያላቸው የለም ግን ያነሱታል። በዛ ሂደት የአንድ ሰው ሀሳብ ሆኖ እያለ የሚናገረው አንድ ሆኖ እያለ የብዙ ሰው በማስመሰል የዲሞክራሲ ሂደቱ በተወሰኑ ግለሰቦች ብቻ ቁጥጥር ስር እንዲውልና አብዛኛው ሰው በይነመረብ ላይ መምጣት ያልቻለ በተለያየ ምክንያት በኔትወርክ በማጣት በለው ገንዘብ መክፈል ባለመቻል በለው ባለመፈለግም በለው በምንም ቢሆን ያልመጡትን ብዙ ወክሎ የተናገረ በማስመሰል ያ የውይይት መድረክ ሁሉ ሊወከለ የማስመሰልና ዲሞክራሲ እንዳያድግ ልጆች እንዳይሳተፉና ድምጻቸው እንዳይሰማ የማድረግ ሁኔታ ሊፈጥ ተሳትፎ ያገኝ እንደሆነ ተሳትፎ በተለያዩ ምክንያት ሊገደብ ይችላል። የመጀመሪያው አሁን ቀደም ሲል እንዳልኩት ለብዙዎች ልብ ሊሆን ይችላል የኢንተርኔት አገልግሎት። አብዛኛው ቦታ ደግሞ የኢንተርኔት አገልግሎት አሁንም ላይዳረስ ይችላል፣ በተለይ አዳጊ በሆኑ ሀገራት የኛ ሀገር ኢትዮጵያን ጨምሮ ማለት ነው። እንደገና ደግሞ ኔትወርኩን ደርሶ ገንዘብን እንዴት መክፈል ይቻላል? በቤት ውስጥ እንኳን በፌስና ቦንድ መካከል በወጣቶችና በአዛውንቶች መካከል በሚዘገፍ መካከል ያለው ልዩነት ከፊል ሊፈጥ አይጠቀምበትም። ያንን ይዘካል ተሳፍ ይዘካል እየተቻለ እውቀትን ይያል። አንዳንድ ጊዜ ትምህርት ይጠይቃል አደለ መጠቀም እነዚህ የያዝናቸው የስልክ መጥሪያዎች ማገናኘትን ከኢንተርኔት ጋር ትምህርትን እውቀትን ይጠይቃል። እነኛ ምኛ ሁሉ ሊገድሉች ይችላሉ። ይህ ትምህርት ምሳሌ ነው። እንደገና የመንግስታችን ጣልቃ ገብነት አብሮ መታየት አለበት። በይነመረቡ ነፃ ነው፣ ሁሉም ሰው የሚሳተፍ እንደልብ ፈቅደዋል ብለን ብንልም ቅሉ መንግስታት ትልልቅ የሆኑ ይህንን የማህበራዊ ድረገጾችን አምርተው የሚሸጡ እንደ ፌስቡክ እንደ ጉግል ያሉ ካምፓኒዎች፣ ከዚያም ባሻገር ደግሞ ቸርቻሪዎች፣ የቴሌኮሙኒኬሽን ቸርቻሪዎች የመሳሰሉት ሁሉ ሳናት ብለው እነሱ በፈለጉት መልኩ የመጠቀም ኃይላችንንና ፍላጎታችንን ይገድብታል። ያ ደግሞ ተሳትፎ ይገድባል ማለት ነው። እንደገና አስተዋወቂ ድርጅቶች ማስተዋወቂያዎች እንደሚልታሁን ብዙ ጊዜ እንደሚሰማ የሰዎችን ማንነት፣ ፍላጎት ወዘተረፈ የመሰሉ ቤታ ተሰብስቦ ለአስተዋወቂ ድርጅቶች ያላንተ ፈቃድ ሊያልፍ ይችላል። በዛ ሂደት ደግሞ የአንተ የግል መብትን የማስከበር መብት የኔ ማንነትና የምትፈልገውን በፈለከው ጊዜ ማሳወቅና ያለማሳወቅ መብት ይደሰፋል፣ ይመካል ማለት ነው። በዚህ ሂደት እነዚህ ሁለቱ የተሳትፎና የተወካይነት ወይም የወካይነት መብቶች በዲሞክራሲ ሂደት ውስጥ መከበር ያለባቸው የዜጎች መብቶች ሊመኩ ይችላል።
በተለያዩ የዓለም ክፍሎች የተለያዩ ማህበራዊና የፖለቲካ ለውጦች እንዲከሰቱ ካደረጉ እንቅስቃሴዎች መካከል አንዱ የዲጂታል አክቲቪዝም የለውጥ አቀንቃኝነት ነው። ስለሱ ጥቂት እንነጋገር። ዲጂታል አክቲቪዝም የሚለው መጠሪያ ምን አይነት እንቅስቃሴዎችን የሚገልጽ ነው? ይሄ የዲጂታሉ ዓለም ለውጥ አቀንቃኝነትስ በዋነኝነት ለምን ዓላማ እየዋለ ይገኛል?
እንግዲህ ለምን ዓላማ እያሉ ይገኛል በዋነኝነት ያለ እንደሆነ በጣም ብዙ ዓላማ ነው ያለው። አሁን ግን ወቅቱ ለዴሞክራሲ ስለምናወራ ወደ ዴሞክራሲ እንምጣ። ዲጂታል አክቲቪዝም ወይም ደግሞ በበይነ መረብ የታገዘ ሀሳብን አውጥቶ የሚናገር ንቅናቄ የመፍጠር ድርጅት ማለት ባጭሩ ቢሮ ማህበራዊ ንቅናቄ መፍጠር እያለን መሬት ላይ የምናወራው በየዕለት ኑሯችን አይደል? ስለ አብዮተኝነት ሰዎች ለማመሳሳት የምናወራው ወሬ አሁን በበይነ መረብ በተፈጠሩት የኢንተርኔት አገልግሎቶች ስማርትፎን የምንጠቀማቸው ደግሞ አፕሊኬሽንስ፣ መተግበሪያዎች እነሱ ተጠቅሞ አንድ ሰው ወይም አንድ ቡድን ለውጥ ለማምጣት በማሰብ ወይም የሌሎችን ሰዎች አስተሳሰብ ላይ ተጽዕኖ ለማድረግ በማሰብ የሚያደርጋቸው እንቅስቃሴዎች ናቸው። ስለዚህ ቢሮ ከነበረው ህዝባዊ ንቅናቄ የሚመስጋት ሂደት የተቀየረው ነገር አዲስ ኢንተርኔት የሚባለው ተያያዥ የሆኑ ቁሳቁሶች፣ መተግበሪያዎች፣ የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ቢሮ ከነበረን የህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም።
አድማጭና ተመልካቾቻችን የዚህ ውይይት ተከታይ ክፍል በነገው ዕለት ይደመጣል። ኢትዮጵያና ኢትዮጵያውያንን የሚመለከቱ ጉዳዮችም ይነሳሉ። አሁን ግን ወደ ቀጣዩ መሰናዶ እንሻገር። ሊዲያ ታምሩ ትሰኛለች። ሊዲያ ባሁን ሰዓት ብቅ ካሉና ስራቸው እየታወቀላቸው ከመጡ የልብስ ዲዛይነሮች መካከል አንዷ ናት። ሮል አፕራል ኢምፓየር ትሰኘ የዲዛይን ተቋምም ያላት ሲሆን ልብሶቿን በድረገጽ ላይ ለገበያ ታቀርባለች። ያነጋገረቻት ኤደን ገረመው ናት፣ እንደሚከተለው ይሰማል።
ወጣት ሊዲያ ታምሩ ሮር አፓረል ኢምፓየር የተሰኘ የልብስ ዲዛይን መሸጫ አላት። ሊዲያ በማኔጅመንት ተመረቃ ሙሉ ለሙሉ ወደ ፋሽን ዲዛይን የገባችው ከቅርብ ዓመታት ወዲህ ቢሆንም ስራዎቿ ግን በማህበራዊ ሚዲያው ላይ ተወዳጅነትን እየተረፉ ነው። ሊዲያ ስራዎቼ ሴቶችን በራስ መተማመን እንዲጎናጸፉ የታለሙ ናቸውም ትላለች።
የመጀመሪያ ብራንዲንግ ሲጀምር ዝም ብሎ አንድ ተጨማሪ ፋሽን ብራንድ መጀመር አልነበረም አላማዬ። የሮር አፓረል ዋና አላማ ሴቶች በራስ መተማመናቸው እንዲጨምርና በህብረተሰብ ውስጥ ያላቸውን ቦታ እንዲይዙ ማብቃት ነው። አብዛኛው የማህበረሰባችን ክፍል ለሴት ልጅ ያለው አመለካከት ምን ያክል ያነሰ እንደሆነ ስላየው ያደግኩትም ከሲንግል ማም ጋር ነው እና ያለውን ቻሌንጅ ስላየውን ከትንሹ ስንነሳ ከተማ ውስጥ እንኳን መንገድ ላይ ሴት ልጅ ወጥታ ስትገባ መጎንተል፣ መላከፍ፣ አላሳልፍ ማለት እንደ መብት የሚቆጠር ነገር ነው። ራሷን ለመከላከል ሴት አለሽ እንዲህ የሚባል ነገር አለ። ሴት ልጅ ብትማርም ትልቅ ደረጃ ላይ እንድትደርስ አስተዳዳሪ ፖዚሽኖች ላይ እንድትሆን ሳይሆን ተመልሳ በተለምዶ የቤት ስራ የሚባሉትን ስራዎች እንድትሰራ ነው ኤክስፔክት የሚደረገው እና ይህና የመሳሰሉት ኔጌቲቭ የሆኑ የሴትን በራስ መተማመን ብቅ የሚያደርጉ አስተሳሰቦች ባሉበት ማህበረሰብ ውስጥ ሴቶች ከማንኛውም ጫና ነጻ ሆና ባለባበሷ ራሷን እንድትገልጽ እና ማስተላለፍ የፈለገችውን መልዕክት በነጻነት እንድታስተላልፍ ነው የሮር ኮንሰፕት እና ልብሶቹ የዲዛይን ኮንሰፕታቸው እያንዳንዱ የምንጠቀመው መስመር፣ እያንዳንዱ የምናደርገው ከለሮች የሚሉት መልእክት አለ። ሴት ልጅ በምትለብሰው ማንኛውንም ነገር መልበሱ አይደለም የዚህ የጥቃቶቹ ምክንያት ወይም ደግሞ መንገድ ልታስኬድ እንድትለከፍ፣ እንድትሰደብ፣ እንድትኮንተር የሚያደርጋት የለበሰችው አለባበስ ስታይል አይደለም። ግን እንደዛ በምትደረግበት ጊዜ ኮንፊደንሷ ይቀንሳል። ይህን ልብስ ስለለበስኩ ሊሆን ይችላል የሚል ነገር ይመጣል። እንደዚህ ስለሆንኩ ሊሆን ይችላል የሚል ነገር ይመጣል እና በትንሹም ቢሆን ይህንን ለመቅረፍ የፈለገችውን እሷን ደስ የሚላትን እሷን ኮንፈርት የሚሰጣትን የምትፈልገውን ሀሳቧን የምትገልጽበትን አለባበስ እንድትለብስ ለማብቃት ነው ሮርን የጀመርኩት እና ከልብሱ ዲዛይን በተጨማሪ ምናልባት ክሊር እንዲሆን እና በግልጽ መልእክቱን እንዲያገኙት ደግሞ አጫጭር ግጥሞች ለእያንዳንዱ ልብስ ዲዛይን እንጽፋለን። አጫጭር የልብሱን ሀሳብ የሚያስረዱ ግጥሞችን ጽፈን አንድ ላይ የሚሰጡ።
ሊዲያ ከፋሽን ዲዛይኑ ጎን ለጎን በገጣሚነቱም የመክፋት ሀሳብ እንዳላት ትገልጻለች። ስራዋንና ምርቶቿንም በአሁን ሰዓት በድረገጽ በገበያ ላይ ታቀርባለች።
ያ ከችግር ነበር የገባሁበት። ከማጣት ነበር የጀመርኩት፣ ግን አዳዲስ ከስተመሮችን እዛ ማግኘት ጀመርኩኝ። ያው እዛ ላይ ኦርደር ስቀበል ሪስክ ወስዳለሁ፣ ምክንያቱም ቅድመ ክፍያ የምጠይቀው ነገር የለም። ስለዚህ ካንስል ቢያደርጉ አላገኛቸውም። ያንን ሪስክ ወስጄ ነበር የጀመርኩት። ግን ሰዎች ሞር በቴሌግራም መግዛትን አሁን ለምደዋል፣ የተለያዩ ነገሮችን መግዛት። ስለዚህ ኢንስታግራምም ቴሌግራም ላይ ሳስተዋውቀው የነበረው ምላሽ ጥሩ ሆነ። ስለዚህ ኢንስታግራምም ቴሌግራምም ፌስቡክም መጠቀም ጀመርኩኝ። እንደዛ ነው የጀመርኩት ኦንላይን መስራት። ከዛ በኋላ ወደ ኢንተርናሽናል ደረጃ መግባት በጣም ፈልግ ነበረ። ለዛ ነው የብራንዲ ስምን በእንግሊዝኛ የሆነው ብዙ ኮንተክት በኢትዮጵያ የሆነውም እና እንደዛ ለማድረግ ሪሰርች እያደረኩ እያለ አንድ ድረገጽ አገኘሁኝ። ሰዎች ከተለያየ ዓለም ስፍራ ከያሉበት ቦታ መግዛት የሚችሉበትን ሜተድ አመቻቸውኝና በፓርትነርሽፕ ከዛ ዌብሳይት ጋር እሰራለሁ።
ሚዲያ ወጣት ሴት ሆኖ የራስን ስራ መጀመር ብዙ ፈተናዎች እንዳሉትም ታካፍላለች።
ስራ የራስን ስራ ለመስራት ስወስን እንደ ሴትም እንደ ወጣትም እንደ ጀማሪም ብዙ ቻሌንጆች ነበሩት፣ አሁንም ድረስ አሉ። ከነዚህ ውስጥ የተወሰኑት የመጀመሪያው ፕሮፌሽናል የሆኑ ኮኔክሽኖችን መፍጠር ነበረ። በስራ አጋጣሚ ከተለያዩ ሰዎች ጋር ስገናኝ አንዳንዴ ከምሰራው ስራ ይልቅ ሞር ሴት መሆን ላይ ፎከስ ያደረጉ እና ፕሮፌሽናል ያልሆኑ ጥያቄዎችን የሚጠይቁኝ ሰዎች አገኝ ነበረ። ልጅም ነበርኩ ልጁም ስለሆንኩ። ከዛ ተጨማሪ ትልቅ ቻሌንጅ ለኔ የነበረው ፋይናንስ እና ኤክስፖዠሩን ማጣት ነበረ። የስራ ቦታ ለመከራየት ወይም ሰው ለመቅጠር የሚሆን መነሻ ገንዘብ አልነበረኝም እና ስራዬንም ለማህበረሰቡ ለማሳየት ሱቅ ወይም የሆነ ዲስፕሌይ ማድረግበት መንገድ ማጣቱን ትልቅ ቻሌንጅ ነበር ለንጀምር። ከዚህ ቀደም ስለ ኢንዱስትሪ እውቀት ያለው ልምድ ያለው ሜንተር ማጣትም ሌላው ቻሌንጅ ነበረ። የማውቀው ነገር እንዳለ ራሴ ሞክሬ ወይ ወድቄ ወይ ተነስቼ ነው የተማርኩት። መጀመሪያ ላይ በተለይ ለምሳሌ ሮማቴሪያሊት እንደማገኝ አላውቅም ምናምን እንዳልኩ ሜንተርም ስላልነበረኝ እንደዛ ለማግኘት እንደሚሄድባቸው መንገዶች ሞር ከስራ ውጪ ስለ እኔ ፐርሰናል ፍላጎት እኔን የት ነው ማገኘሽ ምናምን። መጀመሪያ አካባቢ ፍርሃት ነበረኝ፣ ለምሳሌ ይህን ኮኔክሽን ድጋሚ ላላገኘው እችላለሁ፣ በዚህ ምክንያት ላጣው እችላለሁ ምናምን ብዬ ስለምፈራ ዝም ብዬ መልስ ነበረ ከስራ ውጭ የሆነ ጥያቄዎችም ቢሆኑ። ከዛ በኋላ ግን ሌላ ልፋት ሌላ ኮኔክሽን ለማግኘት ድጋሚ መልፋት ቢኖርብኝም እንደዚህ ጥያቄዎችን ግን መመለስ እንደሌለብኝ ስረዳ ነው ማለት ጀመርኩኝ፣ ፍርሃቴን መቀነስ ጀመረ።
ሮል አፓረል ኢምፓየር ሴቶችን በራስ መተማመናቸውን ለማጎናጸፍ ሲባል አርማውን የሴት አንበሳ ማድረጉን የምትናገረው ሊዲያ ስራዎቿን በቅርቡ ለዓለም ገበያ ማቅረብም ህልምም አለኝ ትላለች።
ህልሜ በዓለም ደረጃ ይህን ኮንሰፕት ሆኖ በዓለም ደረጃ ሴቶችን እንዲበቁ ሴቶችን በራስ መተማመናቸው እንዲጨምር በህብረተሰብ ውስጥ ትክክለኛ ቦታቸውን ከተጽዕኖ ነጻ ሆነው እንዲይዙ ማብቃት ነው። የምጠቀማቸው ማቴሪያሎች በአብዛኛው ደግሞ የኢትዮጵያና የአፍሪካ ምርቶችን ነው። በዚህ ውስጥ ይህንን ለዓለም ማቅረብ ነው ለዓለም ገበያ ማቅረብ ነው።
ኤደንና እንግዳዋን በእጅጉ እናመሰግናለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ወደ እናንተ እየቀረበ ያለ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ ዘገባ እንሻገር። ስር የሰደደ ድካም፣ የአእምሮ ብዥታ፣ እንቅልፍ ማጣት፣ የልብ በሽታና የመተንፈሻ ችግር፣ እነዚህ ሁሉ ለረጅም ጊዜ የሚቆይ የኮቪድ-19 ህመም ምልክቶች ናቸው። ለመሆኑ ሎንግ ኮቪድ ተብሎ የሚጠራው ለረጅም ጊዜ የሚቆይ የኮቪድ-19 ህመም ምን አይነት ነው? በዩናይትድ ስቴትስ የሚገኙ የህክምና ባለሙያዎችስ በምን መልኩ ነው የህክምናውን አገልግሎት እየሰጡ የሚገኙት? የሊሳ ቢክላትስን ዘገባ በዚህ ያጠናቀረችው ስመኝሽ የቆየ ስትሆን እንደሚከተለው ታሰማናለች።
ከኮቪድ-19 ያገገሙ በርካታ ሰዎች ለወራት የሚቆይ ዘላቂ የህመም ምልክቶች እንደሚታዩባቸው ይናገራሉ። በጤና አገልግሎት ዙሪያ የሚሰራ አንድ ፌር ሄልዝ የተሰኘ ግብረሰናይ ድርጅት ያወጣው መረጃ እንደሚያሳየው በኮቪድ-19 ቫይረስ ከተያዙ ሰዎች ውስጥ ከ15 እስከ 20 በመቶ የሚሆኑት የህመም ምልክቶችን ማሳየት ይቀጥላሉ። ለምሳሌ በዩናይትድ ስቴትስ ክሊቭላንድ ከተማ የምትኖረው የ14 ዓመቷ ሲየና ኮቪድ የያዛት ከዓመት በፊት ነበር። ዘላቂ የሆኑትን የህመም ምልክቶች ደግሞ የዓለም ጤና ድርጅት ፖስት ኮቪድ ወይም ድረ ኮቪድ የሚል ስያሜ እንደሰጣቸው በዓለም ጤና ድርጅት ውስጥ የሚያገለግሉት ጃኔት ዳያዝ ያስረዳሉ።
ይህ በአብዛኛው ሳርስ ኮቪድ-2 በተሰኘ ቫይረስ መያዛቸው በተረጋገጠ ወይም ምናልባት ተይዘው ሊሆን ይችላል ተብለው በሚገመቱ ሰዎች ላይ በተያዙ ከሶስተኛው ወር ጀምሮ የሚታይ ሲሆን ከሁለት ወር በላይ ሌላ ምንም በሽታ ሳይገኝባቸው የህመም ምልክቶችም ያሳያሉ።
ሲዲሲ በመባል የሚጠራው የዩናይትድ ስቴትስ በሽታ መከላከያና መቆጣጠሪያ መስሪያ ቤት በብዛት በሰዎች ላይ የሚታዩ 18 የህመም ምልክቶችን ዝርዝር ያስቀመጠ ሲሆን ከነዚህ ውስጥ ሳል፣ የራስ ምታት፣ የትንፋሽ ማጠር፣ እንቅልፍ ማጣት፣ የልብ ምትና እጅግ ከፍተኛ ድካም ይገኙበታል። ሊንዳ ጂንግ ስታንፎርድ ፓርክ በተሰኘው ክሊኒክ ውስጥ ያገለግላሉ።
fatigue is a really common symptom. It's a really dominant one.
በተለይ አብዛኛው ሰው ላይ የሚታየው ከፍተኛ ድካም ነው። አብዛኛው ጊዜ ደግሞ ድካሙ ብዙ ሰዎች አይምሮ ብዥታ ብለው ከሚገልጹት የህመም ስሜት ጋር አብሮ ይመጣል። ይሄ ለነገሮች ትኩረት ለመስጠት መቸገር፣ አለማስተዋልና የማዞር አይነት ስሜትንም ያጠቃልላል።
ጂንክ በስታንፎርድ ዩኒቨርሲቲ ክሊኒክ ውስጥ በድህረ ኮቪድ በሽታ ከተጠቁ ታማሚዎች ጋር ይሰራሉ። ስራቸውን ከባድ የሚያደርገው የህመም ምልክቶቹ በርግጥ ኮቪድ-19 ያስከተለው ይሁን ወይም ሌላ በሽታ መለየት እንደሆነም ይገልጻሉ።
And there's a clear time correlation of persistence of
COVID-19 ከመያዛቸው በፊት ያልነበሩ የህመም ምልክቶች አብረው መስለቃ በግልጽ ይዛመዳል። በዛ ላይ በጤናቸው ላይ ለውጥ የሚያመጣ ሌላ ምንም አይነት ሁኔታ አልተከሰተም። ያ በራሱ ሌላ ችግር ሊሆን ይችላል የሚለውን ግምት ያጠፋዋል።
ለረጅም ጊዜ የሚቆይ የኮቪድ-19 ህመም ምልክቶች ወይም ሎንግ ኮቪድ ላይ የሚሰሩ ማዕከላት በመላው ዩናይትድ ስቴትስ ግዛቶች እየተስፋፉ ነው። በማህበራዊ ትስስር ሚዲያዎች ላይ ድጋፍ የሚሰጡ ቡድኖችም ህመምተኞች ኮቪድ-19 በአይምሮ ጤና ላይ ጥሎት የሚሄደውን ጫና መቋቋም እንዲችሉ እርዳታ ይሰጣሉ። በተለይ የስሜት ተላዋዋጭነት የአይምሮ ጭንቀትና ድባቴ በብዛት ከአይምሮ ጤና ጋር ተያይዘው የሚታዩ ምልክቶች እንደሆኑ የጤና ባለሙያዎች ይናገራሉ። የነርስ ባለሙያ የሆነችው ሌኒ ቦንድ ለምሳሌ እሷ ድጋፍ የምትሰጠው ቡድን በየሳምንቱ 1500 ሰዎችን ይቀበላል።
We're really focused on
ትኩረት ያደረግነው በነርሶችና ህመምተኞች መካከል የሚሰጥ ትምህርት የምንጠራው ላይ ነው።
የዩናይትድ ስቴትስ ብሔራዊ የጤና ተቋምም የ470 ሚሊዮን የአሜሪካን ዶላር መድቦ ስለ ድህረ ኮቪድ የህመም ምልክቶች የበለጠ ለማወቅና ህክምናውንም ለማግኘት ጥረት እያደረገ ነው።
ምንሽና አመሰግናለሁ። በመከታተል ላይ ያላችሁት ጋቢና VOA ነው። ከአሜሪካ ድምጽ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይም እንገኛለን። አስተያየታችሁን እንድትሰጡን ይሁን። አሁን የዕለቱን ግሩም ሙዚቃ የምናዳምጥበት ሰዓት ላይ ደርሰናል። ጸደኒያ ገብረ ማርቆስ ሀገሬ ትለናለች። ስላመሻችሁ በእጅጉን አመሰግናለሁ። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። የኔን ስፍስፍ የኔን
ያሽልኝ